ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል።
ቀለም ወርቅ ኢማምን ነው የተመለከትናት። የሰማናት ለአመታት ኢትዮጵያን ቤተሰቦችን በተለያዩ ዘርፎች ሲደግፍ የቆየው ወገን የተሰኘው ተቋም ከሰሞኑ 22ኛ ዓመቱን አክብረዋል። ይህን በተመለከተው ዘገባ ሙሉ ሀሳቧን እንሰማለን። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወገኔ ከሁለት አስርት ዓመታት በላይ ኢትዮጵያውያን ቤተሰቦችን በትምህርት በጤናና በመጠለያ አቅርቦት ረገድ ሲደግፍ የቆየ የትውልደ ኢትዮጵያውያን ተቋም ነው። መቀመጫውን በሰሜን አሜሪካ ያደረገው ተቋም ከሰሞኑ 22ኛ ዓመቱን በተለያዩ ዝግጅቶች አክብረዋል። ዝግጅቱን በወፍ በረር በመቀጠል እናስቃኛችኋለን። ይህ በርከት ያሉ ትውልደ ኢትዮጵያውያን ዓመት ጠብቀው ከሚታደሙባቸው የሰብአዊነት ምሽቶች መካከል አንዱ ነው። የዚህ ልዩ መርሃ ግብር አዘጋጅ ከሰሞኑ 22 ዓመቱን የደፈነው ወገኔ የኢትዮጵያውያን ፋውንዴሽን ነው። የዛሬው ምሽት የርኅራሄ ምሽት ተብሎ ተሰይመዋል። ለምን ይሄ ስያሜ የተሰጠው? የተቋሙ አጋር መስራችና ኃላፊ ኒኒ ለገሰ
ይህንን የርኅራሄ መንፈስ ያልነው ርኅራሄን ለኢትዮጵያዊ አዲስ ነገር አይደለም። ርኅራሄ ከትውልድ ወደ ትውልድ የመጣ አቅም ያጡ ኢትዮጵያኖች ሁሌ ሌላውን ሲደግፉ ሲረዱ የኖሩ ናቸው። አዲስ አይደለም። ግን አሁን ደግሞ በገጠመን ቀውስ ላይ ሰውም ልቦናው እንዲሰበሰብ ለሁሉም ነገር ልቡ ክፍት ሆኖ አስተሳሰቡ ሰፋ ብሎ መንፈሱን አረጋግቶ በቅንነት መረዳት ያለበትን ሰው እንዳይረሳ እንዲረዳ ልቡን እንዲከፍት ነው የርኅራሄ ምሽት ያልነው። ምክንያቱም እኛም የአቅማችንን ስናደርግ ተስፋ ላጡት እንባቸውን የምናብስበት ህይወት ቆርጠው አለ አይደለም፣ በህይወት ጫና በዓለም ዙሪያ ነው ለነገሩ ህይወት የከበደው፣ ለነሱ ብቻ አይደለም። ግን ዝቅተኛ ህይወት ውስጥ ያሉ ደግሞ ዘመዶቻችን፣ ወገኖቻችን ከዛ እንዴት ይላቀቁ የሚለው የሁሉም ሰው ርብርቦች ያስፈልገዋል።
በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያንን ከሀገራቸው ጋር በሰብአዊነት ጥሪ በማስተሳሰር ረገድ ስሙ በተደጋጋሚ ይነሳል። ወገኔ የኢትዮጵያውያን ፋውንዴሽን ከመስራቾቹ መካከል አንዷ በአሁኑ ሰዓት ደግሞ የተቋሙ የክንውኖች ዘርፍ ኃላፊ የሆነችው ቀለም ወርቅ ኢማም ወገኔ የብዙሃንን ህይወት በመልካም ለመቀየር ያደረጋቸውን ጥረቶች ታስታውሳለች።
በጣም ብዙ ቤተሰቦች አንስተናል። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል እና ብዙዎቹ ከስር ከኮተኮትካቸውና ጥሩ መንገድ ካሳየሃቸው ያንን የፖቨርቲ ሳይክል የመስበር ችሎታ አለን እና ያንን በማድረጋችን ወገኔ በጣም በጣም ሰክሰስፉል ነን። ምክንያቱም ተመልሰን ስናየው ከመንገድ አንስተህ ከሱቅ ደረቴ አንስተህ ዶክተር፣ ሎየር ማድረግ ቀላል ነገር አይደለም እና ይሄ ለእኛ ትልቅ አኮምፕሊሽመንት ነው። ልጆቹንም ደግሞ ልክ እንደ ራሳችን ልጆች ነው የምናያቸው። ልክ ልጆቻችን ትልቅ ደረጃ እንደደረሱልን ነው የምናየው እና በጣም እንዲሁ ይሄን ያክል የኢትዮጵያን ችግር ቀርፈናል ማለት አልችልም፣ ግን የተቻለንን በአቅማችን 100% ሰጥተን ብዙ ቤተሰብ ላይ ለውጥ አምጥተናል።
የወገኔ ፋውንዴሽን ባዘጋጀው የርኅራሄ ምሽት ላይ ተቋሙ በዓመቱ ውስጥ ያሳካቸውን ክንውኖች ለታዳሚዎች አቅርበዋል። በሰብአዊ መርሃ ግብሮች ተጠቃሚ የሆኑ ቤተሰቦች ምስክርነት ተሰምተዋል። ይህ ምሽት ያለፈው ስኬት ብቻ የተወራበት አይደለም፣ የመጪ ዘመን የመደጋገፍ ግቦችም ይፋ ተደርገውበታል። ቀለም ወርቅ ኢማም በድጋሚ
በዛሬው ለት አክቹአሊ በጣም ማድረግ የምንፈልገው ወደ ከ30 የሚበልጡ አዲስ ቤተሰቦች ግለሰቦች ሳይሆኑ ቤተሰቦች አንስተናል እና ለነሱ ስፖንሰር ብናገኝ ለኛ ትልቅ አኮምፕሊሽመንት ነው። እነዚህ ቤተሰቦች በጣም የተቸገሩ የኑሮ ሰቆቃ ያዛቸው ልጆቻቸው ማሳደግ የከበዳቸው በጣም በቃ ጨለማ የሆነባቸው ቤተሰቦች ብርሃን ማሳየት ነው የዛሬ ፍላጎታችን እና አይ አም ሹር ደሞ ሰክሰስፉል ሆነን ለነዚህ ቤተሰቦች ስፖንሰር አግኝተን አንስተናቸው ልጆቻቸውን አስተምረን ጥሩ ቦታ እንደምናደርሳቸው ምንም ጥርጥር የለኝም።
ያለፉት 2 አመታት በኢትዮጵያም ሆነ በመላለም ላይ ፈተና ይደቀኑ ነበሩ። ይህ ፈተና ከሁለት አስርት አመታት በላይ ኢትዮጵያውያንን በማስተሳሰር በትምህርት በተሻለ መጠለያ አቅርቦትና ድህነት ቅነሳ ዙሪያ የተቻለውን ርብርብ ሲያደርግ ለቆየው ተቋምም ተጨማሪ ኃላፊነቶችን እንደተወ የተቋሙ ኃላፊ ኒሚ ለገሰ ትናገራለች።
እኛ ወገኔ በውጭ ባለውም ውስጥ ባለውም እምነት መግዛታችን ነው። አቅም የገንዘብ አቅም ወይ ሀብት ያለው ድርጅት ሆኖ አይደለም፣ ግን አክብሮት ያለው እዚህም ያለውን ኢትዮጵያዊ አክብሮ እዛም ያለ የተጎዳ ወገናችንን አክብሮ ያለ ነው እና ይሄ ጫና ሲመጣ ሁላችንም ያገባናል። የአገር ጉዳይ ነው። የእኔ ማንነት መግለጫ ኢትዮጵያ ናት እና ኢትዮጵያ ስትደማ እኔም እደማለሁ። እሱን በሚመለከት የአቅማችንን ባለን ባጀት ቤተሰቦች እያስተዳደርን፣ ግን እሱም ደግሞ አይበቃም ዝም ማለት የለብንም ብለን መድኃኒቶች እያሰባሰብን በብዙ ቮለንቲሮች ልከን ግጭቱ በተጋጋለ ጊዜ የተለያዩ ሆስፒታሎች እንዲደርስ ዊልቸሮች እንዲደርሱ አፋር አካባቢ ለፈራረሱ ቤቶች ደግሞ ትልቅ ስራ በሚሰሩ በወይዘሮ አስቴር በኩል የተወሰነ እገዛ እንዲደረግ ያንን ከመንገዳችን ወጥተን የአገር ጉዳይ ነው የሁላችን እናት አንድ ናት እና እሷ ላይ ለመድረስ ያደረግነው ትንሽ ለየት ያለ ጫና ነው፣ ግን ለሁሉም የመጣ ስለሆነ በጋራ እንወጣዋለን እየተወጣ ነውም ነው እንላለን።
በተለይ ኢትዮጵያውያንን የሚመለከቱ ተቋማትና ማህበራት ከአንደኛው ዓመት ወደ አንደኛው ለመሸጋገር በእጅጉ ሲቸገሩ በሚታዩበት ሰሜን አሜሪካ ሴቶች በአብይ አመራር ሰጭነት የሚሳተፉበት የወገኔ ተቋም 22 ዓመታትን ማሳለፍ ችሏል። የተቋሙ ተጽዕኖ ፈጣሪነትና ጥንካሬ ምንጩ በመስራቾቹ መካከል ያለው መናበብና መግባባት እንደሆነ የነገረችን ደግሞ ከመስራቾች መካከል አንዷ የሆነችው የተቋሙ የልማት ጉዳይ ኃላፊ ኤልሳቤጥ አፈሳ ናት።
አንደኛ ነገር ስንጀምር ጓደኛሞች የልጅነት ጓደኛሞች ሆነን ጀመር ነው እና በጣም እንተዋወቃለን። ድክመታችን እናውቃለን። ምን ጥሩ ነገር እንደምንሰራ እናውቃለን። ደግሞ ሁልጊዜ ተቻችለንም ነው። ከህፃንነት ጀምረ ያለ ሂደት ሁልጊዜ ማን ምን እንደሚሰራ እናውቃለን እና በቃ በፍቅር በመረዳዳት በመቻቻል ስለኖርን ምንም ነገር የሚያዳግተን ነገር የለም እንደዛ ለማድረግ። አሁንም ደግሞ የጨመርናቸውም ሰዎች አብረው ያሉትም እንደዚሁ አብረውን በሂደት ያገኘናቸው ሰዎች በጣም ጥሩ ሜምበሮች ናቸው። ስለዚህ አንዳንድ መሰናክሎች ቢገጥሙን ወዲያው በቃ እኔ ይበልጥ አንቺ ትበልጭ፣ ዋናው ደግሞ አላማችን የኔና የሌላ ሰው መጋጨት ሳይሆን አላማችን ምንድን ነው። ለነገሩ ተጋጭተናል። ሁልጊዜ በመነጋገር እናምናለን፣ በመቻቻል እናምናለን። ሁልጊዜ አላማችን የአንደኛውን አንደኛውን እንከተላለን ማለት አይደለም፣ ግን ለማስተማመን ይሄ ትክክል ካልሆነ እንደዚህ ብናደርገው እያለን ሰላም መንገድ ለመፍጠር ሁልጊዜ የምንሞክረው። እግዚአብሔር ይመስገን ደግሞ በሙሉ በጣም ወርቅ የሆኑ ልጆች ናቸው። አብሮ መጓዝ የሚችል
ወገን ኢትዮጵያ ውስጥ ለሚያደርጋቸው ቤተሰብ ተኮር መርሃ ግብሮች ድጋፍ የሚያገኘው በዋነኝነት በውጭ ሀገራት ከሚገኙ ትውልድ ኢትዮጵያውያን ነው። የዲያስፖራው ድጋፍና ክትትል ለተቋሙ ጉልበት እንደሆነ ኤልሳቤጥ ታውሳለች።
ያለ እነሱማ እኛ ምንድን ነን? እኛ እዚህ ያለ ነው እንደው መሳሪያ ሆነን ነው እንጂ ሁልጊዜ ከእነሱ በሚመጣው ገንዘብ፣ በሚመጣው እርዳታ፣ በሚመጣው ፍቅር፣ በሚመጣው ምክር ሁሉ ነገር በሰው ላይ ነው የተመሰረተው። አንደኛ የእኛ ድርጅት ትንሽ ለየት የሚያደርገው በእኛው ሰው ላይ የተመሰረተ ነው። ሌላ እርዳታ አይደለም የምንጠብቀው፣ ከሌላ ሀገር ዜጋ አይደለም የምንጠብቀው። እኛ ራሳችን ለራሳችን እንደምንበቃ የምናሳይበት ነው ብለን የተነሳ ነው። ኢትዮጵያዊ እኮ አይተባበርም፣ ኢትዮጵያዊ እኮ እንዲህ ነው ምናምን የሚሉ ነገሮችን ከህሊናችን እንድናወጣ ኢትዮጵያዊ ደፍነት ሊተባበራል። ኢትዮጵያዊ ልቡን አንድ ላይ ካደረገ ምንም የሚያግደው ነገር የለም። ድርብ ያበረ አንበሳ ያስር እንደምንለው እኛ ተባብረን ይህንን ነገር ምሳሌ ናት። እች ትንሽ ጠብታ ናት፣ ህይወት ላይ ግን ትልቅ ምሳሌ ነው። የእኛ ሰው ካመነብን ከተባበር አብረን ብዙ ሰዎች አሉ፣ ጥሩ ጥሩ ስራ ያላቸው፣ ጥሩ ጥሩ ልብ ያላቸው ብዙ ነገር ሊያደርጉ የሚችሉ። ነገር ግን ሁሉም በየቤቱ ለማድረጋችን ብቻው ትብብር ያስፈልጋል፣ ቅንብር ያስፈልጋል። ስለዚህ እኛ እንደ መሳሪያ ለማቀነባበር ነው እዚህ ያለ ነው እና እነዚህ ሰዎች ከልብ ያመሰግናቸዋለሁ ለምታደርጉት ነገር፣ ለምትመቱ፣ ለሚተባበሩት ሰዎች ሁሉ ኃይለኛ ምስጋና ማቅረብ ፈልጋለሁ በእኔና በቦርድ ሜምበሮች እንዲሁም በወገኔ ቤተሰቦች ስም ሆኜ ከፍ ያለ ምስጋና ላቀርብላቸው እወዳለሁ።
ወገኔ በዘረጋቸው መርሃ ግብሮች ውስጥ ትውልደ ኢትዮጵያውያን ታዳጊዎችን በተለያዩ ዘርፎች ያሳትፋል። በዚህ ምሽትም ለቀጣይ ዘመን ክንውኖች የሚሆን ገንዘብ ማሰባሰብን ጨምሮ በተለያዩ እንቅስቃሴዎች ውስጥ ተሳታፊ የሆኑ ታዳጊዎች ምስጋና ቀርቦላቸዋል። የወገኔ የርኅራኄ ምሽት ከመጠናቀቁ በፊት ተጨማሪ የገቢ ማሰባሰቢያ ዝግጅቶች፣ የማስገንዘቢያ አፍታዎችና አዝናኝ ትርኢቶችም ተከናውነውበታል። ለአሜሪካ ድምፅ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ይህ የያዝነው የጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር በመባልም ይጠራል። በጡት ካንሰር ዙሪያ የተሰሩ ጥናቶች በዓለም ላይ ከመቶ ወንዶች መካከል አንድ ወንድ በጡት ካንሰር የሚያዝ ሲሆን በሴቶች ላይ ደግሞ ከአራት ሴቶች መካከል አንዷ የጡት ካንሰር ሊኖርባት እንደሚችል ጠቁሟል። ይህ የጡት ካንሰር በሽታ በዓለም ቀዳሚ የሴቶች ሕይወት የሚያልፍበት በሽታም ሆኗል። ከዚህ በተጨማሪ በሽታውን ለመከላከል በተለያዩ ጊዜያት የሚሰሩ ጥናቶችና ምርምሮች ጥቁሮችን አካታች ባለመሆናቸው ይበልጥኑ ጥቁር ሴቶች ደግሞ ተጠቂ ሆነዋል። ኤደን ገረመው የቤቲ አዩን ዘገባ በመቀጠል ታሰማናለች።
የጡት ካንሰር በዓለም አቀፍ ደረጃ ሴቶችን የሚያጠቃ አደገኛ ካንሰር ነው። የዓለም የካንሰር ምርምር ፈንድ ዓለም አቀፍ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2020 2.26 ሚሊዮን በላይ አዳዲስ የጡት ካንሰር ተጠቂዎች መኖራቸውን ይጠቁማል። በሰሜን አሜሪካ ቢያንስ 80% የሚሆኑ ሰዎች በጡት ካንሰር ከተያዙ በኋላ ይድናሉ። ከዝቅተኛ ገቢ ባላቸው ሀገራቶች ደግሞ በአንጻሩ ይሄ አሃዝ ከ50% በታች ነው። ከዚህ የተነሳም ጥቁር ሴቶች የበለጠ ለአደጋ የተጋለጡ ናቸው። ዶክተር ቢያትሪስ ዊያፌ አዳይ መቀመጫውን በጋና ያደረገ ለትርፍ ያልተቋቋመ ብረስት ኬር ኢንተርናሽናል የተሰኘ ተቋም ፕሬዚዳንት ናቸው።
ሁልጊዜም ቢሆን ጥቁር አሜሪካውያን 3 እጅ ይበልጡን ይታመማሉ።
የተለያዩ ጥናቶች አፍሪካዊ ዝርያ ያላቸው ሰዎች በጡት ካንሰር የመያዝና የመታመም እድላቸው ከሌሎች በ3 እጥፍ የላቀ መሆኑን ይጠቁማሉ። ሳይንቲስቶች የጡት ካንሰር ከሌሎች ካንሰሮች በተለየ ኃይለኛና አንድ ጊዜ ታክሞ ከዳኑ በኋላም ተመልሶ በመምጣት ሊያገረሽ የሚችል ከባድ በሽታ እንደሆነ ይናገራሉ። ከዚህ በተጨማሪም የጡት ካንሰር አፍሪካውያን ላይ የሚያደርሰውን ጉዳት ለመቀነስና ለመከላከል ይረዳ ዘንድም አፍሪካውያን ላይ ምርምር ሊደረግ እንደሚገባም ይጠቁማሉ። ዶክተር ካፍሪ አኮፓኮ በሀገር በቀል ምርምር ማዕከል ውስጥ ተመራማሪ ናቸው።
If you look at every study across the world, there are very few of them who are Africans.
በዓለም ዙሪያ ያለውን እያንዳንዱን ጥናት ከተመለከትክ በጣም ጥቂቶቹ ናቸው አፍሪካውያን ላይ የተደረጉት። ይህ ያውኑ ስራችን የሚያደርገው ወደ አፍሪካ መጥቶ አፍሪካውያንን ማጥናት ነው። ይህም በአፍሪካውያንና በአፍሪካ አሜሪካውያን እንዲሁም በሌሎች ቡድኖች ላይ ተጽዕኖ ያሳድራል። ለዚያም ነው ይህ በጣም አስፈላጊ የሆነው። ያለዚህ ጥናት በአፍሪካ የጡት ካንሰር ስርጭትን በተመለከተ በቂ የሆነ መረጃ የለም። አብዛኛው ጥናትም እንደ እውነቱ ከሆነ በነጮች ላይ እንጂ በአፍሪካውያን ላይ የተሰራ አይደለም።
የጤና ባለሙያዎች እድሜ፣ ካለቅጥ መወፈርና አልኮሆል አብዝቶ መጠጣት ለጡት ካንሰር መንስኤ እንደሚሆኑ ይጠቁማሉ። የጡት ካንሰር በጊዜ ከታወቀም በሕክምና ሊድን የሚችል በሽታ ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ከኢትዮጵያን ወላጆች በውጭ ሀገራት የሚወለዱ ህጻናት ሊገጥማቸው የሚችለውን የማንነት ጥያቄ ለመፍታት ጥረት እያደረገ ያለ የእኛ ስቶሪ የተሰኘ ድርጅትን ስመኝሽ በመቀጠል ታስተዋውቀናለች።
የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው? ሀሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በ16 ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደግኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ኮርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቁኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም። ጥያቄ ሲመጣብኝ በአንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዚ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ አውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታውቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን፣ ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው። እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለህጻናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
መልካም እድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና 1 ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመቀጠል ወደ ምስራቃዊ አፍሪካዊቷ ሀገር ሶማሊያ እናመራለን። በሶማሊያ ከባድ የሚባል ድርቅ ተከስቷል። ከ8 ሚሊዮን በላይ ህዝብም የረሃብ አደጋ አንዣቦበታል። ከነዚያ መካከል ደግሞ 1.5 ሚሊዮን ያክሉ ህጻናትና ታዳጊዎች ናቸው። ይህን የተመለከተውን ዘገባ የሙሐመድ ሼክ ኑር ዘገባ ነው። በመቀጠል እናሰማችኋለን። የተባበሩት መንግስታት ድርጅት የዓለም ምግብ መርሃ ግብር በሶማሊያ ግማሽ ክፍለ ዘመን ታሪክ የከፋ ነው ባለው ድርቅ ምክንያት ሀገሪቱ በሚሊዮኖች የሚቆጠሩ እንስሳቶችን እንዳጣች፣ 8 ሚሊዮን ያክል ህዝቧ ደግሞ ከረሃብ ጋር እንደተጋፈጠ ይፋ አድርጓል። ረሃብ ካንዣበበባቸው ህዝቦች መካከል 1.5 ሚሊዮን ያክሉ ሕፃናት ናቸው። ባልተጠበቀ ሁኔታ 5 የዝናብ ወቅቶች በተከታታይ ካለ ጠብታ ዝናብ አልፈዋል። በዚህ ምክንያት ቁጥራቸው ከ1 ሚሊዮን የሚበልጥ ሶማሊያውያን ከሀገሪቱ ገጠራማ ስፍራዎች ባይድዋን ወደ መሰሉ ከተሞች ስደት ይዘዋል። ብዙዎቹ በእግር ከማቆራረጥ ወዲያ ሌላ አማራጭ የላቸውም። ለጉዳት ተጋላጭ የሆኑት በሕይወት ላይ ወጡት ይችላሉ። ማረው ጋዳን የድርቁ ተጎጂ ናቸው።
መንገዱ 10 ቀናት ፈሽቶብናል። በእነዚህ ቀናት ውስጥ ከልጆቼ መካከል 3ቱ በረሃብ ሞተውብኛል። እዚህ ከደረስን 3 ወራት ብናስቆጥርም ምንም አይነት ድጋፍ ግን አላገኘንም። ብቸኛው የገቢ ምንጫችን ሰብረን የምንሸጠው የማገዶ እንጨት ብቻ ነው። ምንም መሸጥ ካልቻልን ምንም የምንበላው ስለማይኖረን አንዳንዴ ባዶ ሆዳችንን እናድራለን።
ከአምስት ዓመታት በታች ለሆናቸው የምግብ እጥረት ለሚፈጥራቸው ችግሮች በእጅጉ ተጋላጭ የሆኑ ሕፃናት የባይደዋ ሆስፒታል መስጠት የሚችለውን ሁሉ ድጋፍ እያገኙ ነው። ከጂዶ ሂሳቅ ሕፃን ልጇ በምግብ እጥረት የተዳከመባት እናት ናት።
በገጠመን የከፋ ድርቅ የዝናብ እጥረት ምክንያት ለአራት ተከታታይ ወቅቶች ዘርቶ ማብቀል አልቻልንም። እንስሳቶቻችን ሁሉ አልቀዋል። ልጄም የምግብ እጥረት በፈጠረው ህመም ምክንያት ስቃይ ውስጥ ይገኛል።
ወደ ሆስፒታል የሚወሰዱ ሕፃናት ቁጥር በፍጥነት ጨምረዋል። ዶክተር መሐመድ ኢብራሂም የባይደዋ ሆስፒታል ባልደረባ ናቸው።
በምግብ እጥረት የሚጎዱ ሕፃናት ቁጥር በአስደንጋጭ ሁኔታ እየጨመረ ይገኛል። በአንድ ወር ውስጥ ከ150 እስከ 200 ሕፃናትን እንቀበል ነበር። አሁን ግን በአንድ ወር ውስጥ የምንቀበላቸው ልጆች ቁጥር 300 እና 400 ደርሷል።
የሶማሊያ ደቡብ ምዕራብ ግዛት መንግስት የድርቁን ጉዳት ለመቀነስና የረሃብ ፍጅትን ለማስቀረት ከእርዳታ ድርጅቶች ጋር በቅርበት እየሰራ ይገኛል። የሰብአዊ ድጋፍና አደጋ ጊዜ አስተዳደር ሚኒስትር የሆኑት አብዲናስር አብዲ አሩዥ የረዴት ስራዎችን ያስተባብራሉ።
የእኛ ግብ በዚህ አገር ውስጥ ምንም አይነት የረሃብ ፍጅት እንዳይፈጠር ማድረግ ነው። ይሄ እንዳይከሰት ፈጣሪ እንደሚረዳ እንጠብቃለሁ። ይህንን ሁሉ የምናደርገው ሰዎች በረሃብ እንዳይሞቱ ለማድረግ በመሆኑ በጣም ጠቃሚ ነው። እንደ መንግስት በህዝባችን የተጣለብን ኃላፊነት አለብን።
በእነዚህ ጊዜያዊ የተፈናቀሉ ሰዎች ጣቢያዎች ውስጥ ግን ለድርቁ ተጠቂዎች የሚሆን በቂ ድጋፍ አይታይም። በ2011 ዓ.ም በሶማሊያ የተከሰተው ድርቅ ሩብ ሚሊዮን ህዝብ ጨርሰዋል። ተጨማሪ ምግብ እርዳታ በጊዜ ካልደረሰ በሚፈጠረው ረሃብ ምክንያት የሚከሰተው የህዝቦች ፍጅት ካለፈው የከፋ እንደሚሆን የእርዳታ ቡድኖች ማስጠንቀቃቸውን ቀጥለዋል። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው ይሄ ዝግጅት። ከሰኞ እስከ አርብ ባለው ጊዜ በፌስቡክና በዩቲዩብ ጨምሮ በቀጥታ ይሰራጫል። በሳተላይት መገኛ ሞገዶቻችን ላይ መደመጥ ይቻላል። እንዲሁም ደግሞ ቅዳሜና እሁድ ደግሞ በራዲዮ እንዲሁም ደግሞ በሳተላይት ስርጭታችን ላይ የተለያዩ አዝናኝ ፕሮግራሞችንም እናቀርባለን። በዚያም እየሄዳችሁ እንድታዳምጡን እንጋብዛለን። አሁን ጥቂት ደቂቃዎችን ለሙዚቃ እንስጥ። ጣቢያው የአሜሪካ ድምፅ ሲደመጥ የቆየው ደግሞ ጋቢና ቪኦኤ ሀብታም ስዩም ሳስተናግዳችሁ አምሽቻለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ሲከውን ቆይቷል። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ። I used to be so free, but now my hands are tied, and I don't want you to let me go. Oh no, God. Every single town that I go to, I find myself looking for you in the crowd. I wanna call you.